Bambino B-O-A.
ጋቢና ቪኦኤ ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ።
የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምሯል። ጽዮን ግርማ ነኝ ከመስታወት አረጋው ጋር አብረናችሁ እናመሻለን።
ሰላም እንደምናመሻችሁ። በዛሬው ነሐሴ 23 2009 ዓ.ም የጋቢና ምሽት ፕሮግራማችን በሂውስተን ከተማ አካባቢና በሉዚያና ክፍለ ግዛት አንዳንድ አካባቢዎች በከባድ ጎርፍ ተጥለቅልቋል። ኢትዮጵያኖች በዛ አካባቢ ይኖራሉ? በምን ሁኔታ ላይ ይገኛሉ?
እዚህም ያለችበት አካባቢ ጥሩ አይደለም። ውጡ ተብለው መጥተዋል። እዚህ ነው ያሉት። ሌላ ምህት አለችኝ። እነሱን ሁላችንም እዚህ ተሰባስበናል። እንግዲህ እኛ ጋር ደህና ስለሆነ ወደ እኛ ጋር መጥተው እዚህ ነው የሚገኙት።
ይዘናቸዋል። ወደ ኢትዮጵያ ስናመራ ደግሞ ጠቅላይ ሚኒስትር ኃይለማርያም ደሳለኝ በቅርቡ ከንግዱ ማህበረሰብ ጋር ባደረጉት ውይይት በተለያዩ ዘርፎችና ፖሊሲዎች ዙሪያ ምክክር አድርገዋል።
በሌላ ፎረሞች ተነስተው መልስ ሳይገኝላቸው የቀሩ ነገሮች ካሉ በዚህ ስብሰባ ላይ እንዲነሱ ይደረግና እሳቸው መልስ የሚሰጡባቸውንና መፍትሄ ሊሰጡም የሚችሉባቸውን ወዲያውኑ መልስ እንዲሰጡባቸው ወይም መፍትሄ እንዲሰጡባቸው፣ እሱ ካልሆነ ግን አስፈላጊውን ክትትል እንዲደረግ መመሪያ የሚሰጡበት መድረክ ነው።
የንግድ ማህበሮች በከፍተኛ ኃላፊነት ለበርካታ አስርት ዓመታት ያገለገሉት አቶ ኢየሱስ ወርቅ ዛፉ ናቸው። ይዘናቸዋል።
በሌላ ዘገባ ደግሞ ወደ ኬንያ እናመራለን። ኬንያ ፕላስቲክ ፌስታል መጠቀም የሚከለክለውን ሕግ ተግባራዊ ማድረግ ጀመረች።
ዋለ አምባው ዋኮና ቪዋንዳ
የፕላስቲክ ማምረቻ ኢንዱስትሪ ያላቸው አምራቾች አሁን ያገድናቸውን ፌስታሎችን እንዳያመርቱ መከታተል የመጀመሪያው ዓላማችን ነው።
አንድ ወጣት እንግዳም ደግሞ ይዘናል። ባለፈው ሳምንት አስደምጠናችሁ በርካታ አስተያየቶችን ሰጥታችሁናል። ዛሬ የመጨረሻው ክፍል ነው። የስነ ልቦና ባለሙያዋ ትዕግስት ዋልታ ንጉስ
የቤቴን ካርታ ዙራ ጠበቀች፣ ንብረቴን ተጠቅማ ጠበቀች፣ ንብረቴን ወስዶ ጠበቀኝ። እንዲህ አይነት ነገሮች እየመጡ ነው እና ምንድን ነው ብለን እኛም ጠይቀናል። ምንድን ነው የተፈጠረው ነገር?
ሁሉንም ከዝግጅቶቻችን ታገኙታላችሁ። ከሊቢያም ያሳፈርናቸው እንግዶች አሉን። በፌስቡክ አት ቪኦኤ አማሃሪክ በቀጥታ በሚተላለፉ ስርጭት ላይ አስተያየቶቻችሁን ስጡን፣ ለአየር እናበቀዋለን። ጋቢና ቪኦኤ፣ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም።
አድማጮች፣ ለሰዓቱ የምሽቱ አጠር ያሉ ዜናዎች ደግሞ ተመልሰን መጥተናል። በቀዳሚው ዜናችን የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ እና ባለቤታቸው ቀዳማዊት እመቤት መሊና ትራምፕ ከባዱን ዝናብ የቀላቀለ ንፋስና ጎርፍ የመታት ቴክሳስን በግንባር ተገኝተው ለመጎብኘት ወደ አካባቢው በማምራት ላይ ናቸው። ሃርቪ በሚል መጠሪያ የተሰጠው ይህ ኃይለኛ ዝናብ አሁንም አካባቢውን እየደበደበ ነው። ሚስተር ትራምፕ እና ባለቤታቸው በቅድሚያ የሚጎበኙት ሃሪኬን ሃርቪ ባለፈው አርብ መጀመሪያ መሬት ሲነካ ክፉኛ የመታውን ኮርፐስ ክርስቲያንን ይሆናል።
አፍሪካውያን ፍልሰተኞች ጥገኝነት የሚጠይቁት አደገኛውን የሜዲትራኒያን ባህር አቋርጠው አውሮፓ ከደረሱ በኋላ ሳይሆን የማጣራቱ ተግባር እዚያው በየሀገሮቻቸው እንዲካሄድ የአውሮፓና የአፍሪካ መሪዎች ከመግባባት ላይ ደርሰዋል። የፈረንሳዩ ፕሬዚዳንት ኢማኑኤል ማክሮን የመሪዎቹን ስብሰባ ትላንት በፓሪስ ያስተናገዱት ለሕገ ወጥ ስደተኞች የተሻለ መንገድ ለመፈለግ በታቀደ ሲሆን የተደረሰውን ስምምነት አስመልክቶም በጋራ የተሰጠውን መግለጫም ቀውሱን ለማስወገድ የተወሰደ አጣዳፊና አመርቂ ምላሽ ሲሉ አወድሰዋል። ኢማኑኤል ማክሮን አክለውም በዋናነት የችግሩ ተዋንያን ከሽብርተኝነት ጋር ግንኙነት ያላቸውና የአፍሪካን በረሃና የሜዲትራኒያንን ባህር ወደ መካነ መቃብርነት የቀየሩ ሕገ ወጥ የጦር መሳሪያ ሱሳስ መጪ መድኃኒቶችና ሰዎችን በድብቅ የሚያሸጋግሩ ቡድኖች ናቸው ብለዋል። በያዝነው የአውሮፓውያኑ 2017 ዓ.ም ብቻ 121,000 ፍልሰተኞች ባህር አቋርጠው አውሮፓ ደርሰዋል ሲል የዓለም አቀፉ የስደተኞች ድርጅት IOM አስታውቋል። ከእነዚህ ውስጥ ከ2400 በላይ የሚሆኑት ባህሩን በማቋረጥ ላይ ያሉ ሰጥመው ሕይወታቸው አልፏል ወይም የደረሱበት ጠፍቷል ይላል ድርጅቱ።
በመጨረሻም የዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕ የዛሬውን የሰሜን ኮሪያ ሌላ የሚሳኤል ሙከራ ተከትሎ ሁሉም ሁሉም አማራጮች ጠረጴዛ ላይ ናቸው ሲሉ አስጠንቅቀዋል። ፒዮንግያንግ ለጎረቤቶቿና ለጠቅላላው የተባበሩት መንግስታት ድርጅት አባላት ያላትን ንቀት ያላት መሆኑን አመልክታለች ሲሉ ፕሬዚዳንት ትራምፕ መናገራቸው ዋይት ሀውስ ቤተ መንግስት ባወጣው መግለጫ ገልጿል። የማስፈራራትና በአካባቢው ሀገሮች ውስጥ አለመረጋጋት እንዲፈጠር የሚወሰድ እርምጃ የሰሜን ኮሪያን ከቀሪው ዓለም እንድትገለል ከማድረጉ በቀር ጠቀሜታ የለውም ይላል መግለጫው አክሎ። አድማጮች፣ ለሰዓቱ የያዝናቸው አጠር ያሉ የምሽቱ ዜናዎች እነዚህ ነበሩ። ከቀሪ ጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። ጽዮን ግርማና
እኔም መስታወት አራጋው አብረን ከአድማስ እንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር።
የምትከታተሉት የጋቢና ቪኦኤ ዝግጅታችንን ነው። ወደ መጀመሪያው ዝግጅታችን እናርፋለን። ሀሪኬን ሃርቪ በተባለው ከባድ አውሎ ንፋስ ታዝሎ የሚወርድ ከባድ ዝናብ የዩናይትድ ስቴትሷን የቴክሳስ ክፍለ ሀገር ሂውስተን ከተማና አካባቢዋ እንዲሁም በሉዚያና ክፍለ ግዛት አንዳንድ አካባቢዎች በከባድ ጎርፎች ተጥለቅልቀዋል። በብዙ ሚሊዮኖች የሚቆጠሩ አሜሪካውያን የሚኖሩበት አካባቢ ሀሪኬን ሃርቪ ባስከተለው ጉዳት ፈጥኖ ደራሽ እርዳታ ሰራተኞች መውጫ ካጡ ሰዎች የድረሱልኝ ጥሪዎች ለምናስተናግድ እጅግ በጣም ተጨናንቀዋል። የቴክሳስ ክፍለ ሀገር አገረ ገዢ ግሬግ አባት ከፌዴራሉ መንግስት እየተደረገ ስላለው ድጋፍም አመስግነዋል። ለመሆኑ በዛ አካባቢ የሚኖሩ ኢትዮጵያውያኖች በምን ሁኔታ ላይ ይገኛሉ? ባልደረባችን ቆንጂት ታዬ ከመኖሪያቸው ልቀቁ ተብለው የወጡ የሂውስተን ከተማ ነዋሪዎችን አግኝታ አነጋግራለች።
ከዩናይትድ ስቴትስ ከተሞች በትልቅነቷ አራተኛ የሆነችው ሂውስተን ብዛት ያላቸው ኢትዮጵያውያን ይኖሩባታል። ለመሆኑ ሃርቪ እንዴት አደረጋችሁ ብለን ስንደዋውል አርፍደናል። ከየቤታችሁ አትውጡ በመባሉ ክትት ብለናል ነው ያሉን። ሁለት እህትማማቾችን አግኝቻለሁ። አንደኛዋ መኖሪያ ቤታቸው ከተማዋ ላይ የተኛው ጎርፍ የሚለቀቅበት አካባቢ ላይ በመሆኑ ደህና ቦታ ላይ ወዳሉት እህታቸው ሄደዋል። እስከ 6 ሳምንት መመለስ አትችሉም ይሆናል እንደተባሉ ነግረውኛል። ብዙ ከባድ ንፋሳማ ዝናብ ሂውስተን ላይ ወርዶ አይቻለው እንዳሁኑ አላየሁም ነው የሚሉት። እህቶቻቸውን ሰብስበው ካሉት ከወይዘሮ ገነት ካሳን ጀምር።
እኛ እንግዲህ ለነገሩ ሂውስተን ውስጥ አይደለንም፣ ከሂውስተን ወጣ ብለን ሹገርላንድ የሚባል ከተማ ነው ያለ ነው። ይህን ያህል ርቀት የለውም። እዛው አካባቢ በደህና ጊዜ ጥሩ ስለሰሩት መንገዱን ደህና ነው፣ ግን ወጣ ብለን ለማየት አንችልም። በጣም ሁሉ ነገር ተዘጋግቷል። በጣም አሰቃቂ ነው። መንገዱ ሁሉ ተዘግቷል።
እናንተ ያላችሁበት ግን ጎርፎ አላጥለቀለቀውም? እናንተ ያላችሁበት
እኛ ጋር እስካሁን አልተጥለቀለቀም። ወደ ታች ወረድ ብሎ ነው እንጂ እኛ ጋር አካባቢ እስካሁን ድረስ ምንም ነገር የውሃ ምልክት የለውም። ይዘንባል፣ ኃይለኛ ዝናብ ይዘንባል፣ ግን አልተጥለቀለቀም።
ቤተሰብስ፣ ወዳጅ ዘመዶች አካባቢ እንዴት ነው?
ቤተሰብ እህቴም ያለችበት አካባቢ ጥሩ አይደለም። ውጡ ተብለው መጥተዋል። እዚህ ነው ያሉት። ሌላም እህት አለችኝ። እነሱን ሁላችንም እዚህ ተሰባስበናል። እንግዲህ እኛ ጋር ደህና ስለሆነ ወደ እኛ ጋር መጥተው እዚህ ነው የሚገኙት።
ጥሩ። እንደው ቢያንስ የእናንተ አካባቢ ደህና ከሆነ ሰብሰብ ብሎ ይህንን ሁኔታ ማሳለፊያ ቦታ መኖሩም በጣም ጥሩ ነው። ላነጋግር እችላለሁ?
አዎ አሉ። ዘውዲ ትባላለች። ዋን አነጋግሪያት። ሄሎ
ሄሎ። ጤና ይስጥልኝ ወይዘሮ ዘውዲ።
ጤና ይስጥልኝ፣ እንደምን አሉ?
እንኳን ከዚህ አደጋ ተረፋችሁ።
አሜን አሜን።
አሁን እህቶ ወይዘሮ ገነት እየነገሩኝ ነበረ፣ ወደ እኛ ጋር መጥተዋል ውጡ ተብለው አሉ። ምን ይመስል ነበር ያላችሁበት አካባቢ?
እኔ በተለይ እኔ አሁን ያለሁበት አካባቢ ተከታታይ ለ3 ዓመት ያክል 2015 ቤቴ ውሃ ሞላ ማለት ነው። 2016 የልጄ የመኪና ሞላ። አሁን ግን ትኖቹ ይከፍቱታል የተጠራቀመ ውሃ እና እሱ ስለምንከፍተው ሙሉ ቤታችሁ ሊጥለቀለቅ ይችላል እና ለ6 ሳምንት ያክልም ልትመለሱም አትችሉም ይሆናል። አሁን በተቻላችሁ መጠን እንድትወጡ ብለው ትላንትና ማታ 11 ሰዓት በእኛ ማለት ነው 11 ሰዓት ተኩል እንድንወጣ ተደረግን ማለት ነው። ያው አሁን ሰውም እየወጣ ነው ያለው።
ስለዚህ ቤታችሁ ያለበትን ሁኔታ ቤታችሁ ውስጥ ይግባ አይግባ ምንም የምታውቁት ነገር የለም?
ገና ነው፣ አልለቀቁትም። አሁን ጊዜ ሰጥተው ሰው ወጥቶን እስከሚጨርስ ድረስ በተፈጥሮ የሚዘንበው አቁሟል፣ ወደ ሌላ መንገድ ሄዷል። ደህና ነው ዝናቡ ማለት ነው።
እነሱ የሚለቁበት መንገድ ነው የሚከፈተው?
እነሱ የሚለቁበት ሰው እንዳይሄድ ይከለከልና ከዛ በኋላ ይለቁታል ማለት ነው። ግን ይለቁታል ማለት ስለድም ቤታችን ላይ በላሽም ይችላል። ከዚህ በፊት እንደሱ አርገው ነበር ወደኛ አካባቢ አልመጣም።
እስካሁን ከነበረው እንግዲህ ያንን አካባቢ ደጋግመዋልና ይሄ ኃይለኛ ዝናብና ንፋስ እስካሁን ከነበሩት ጋር ሲያወዳድሩ ሶዛ በርከት ላሉ አመታት ኖረው ከሆነ እስቲ እንደው ያነጻጸሩ ይንገሩኝ ያሁን ያሁኑን።
እኔ በጣም ልዩነቱ ለመናገር የማይቻል ነው። አሊሻ የሚባል ለመጀመሪያ ጊዜ እንግዳ ሆኜ አንድ ወር እዚህ ጋር እንግዲህ በ1983 ማለት ነው የገባሁት 82 መጨረሻ 83 እና አሊሻ የሚባል መጥቶ ነበረ። በጣም ድምጽ አለው። ቆርቆሮዎችን በሙሉ ገነጣጥለው ወሰደ። መሬቱን በጎርፍ ሞላ። እንደሱ አይቻለሁኝ።
እሺ።
አዎ። ግን ያሁኑ ደግሞ በጠቅላላ ያኔ አካባቢ አለው። አሁን ግን በጣም የሚያስፈራ ነው። እንደዚህ በመጽሐፍ ቅዱስ የምናየው አይነት ነገር ነው የሚመስለው እና በጣም ያስፈራል። በፊት እንግዲህ ንብረትም ልጅም ስላልነበረኝ መሰለኝ። አሁን ግን እናቴም አለች እህቶቼም እና ቤተሰብ ስላለ በጣም ያስፈራል። በጣም በዚህ ከቀጠለ ደስ የማይል ሁኔታ ላይ ነው ያለው።
ቴሌቪዥን ነው የምናየው። መንገዶች አይታዩም። ባህር ሆኗል። በታንኳና በጀልባ ሆኗል የሚካሄድበትና ወደ ህቶ ቤት ለመድረስ ችግር አልገጠማችሁም? መኪናዎች ውሃ ውስጥ ይገባሉ፣ ይሰምጣሉ። ግማሽ ጎናቸው ገብቶ በጭንቅ ፈጥኖ ደራሾች የሚያወጧቸው ሰዎች አይተናል። እና እንዴት ልትደርሱ ቻላችሁ? ችግር አልገጠማችሁ መንገድ ላይ?
እንግዲህ እኛ አንደኛ በጣም የተቀራረብን ነን። ሁለተኛ መንገዱ እንዳልነበረ አጣርቼ ነው የወጣሁት። አሁን ሃይዌይ 6 የሚባል አለ ትልቅ ጎዳና፣ በሱ መሄድ እንደሚቻል ግን እኛ እስከምንነግራችሁ እንዳትወጡ ብለው ነበረ። ህግ ጥሼ እኔ 4:30 ጠዋት ተነስቼ መጣ። መኪናዎች ቆመዋል። ደረስኩ ማለት ነው።
የሚያውቋቸው ወዳጅ ዘመዶች፣ ጓደኞቻችሁ፣ አብረዋችሁ የሚሰሩ የመሳሰለው ከቤታቸው መውጣት ያልቻሉ ወይም አደጋ የደረሰባቸው ሰዎች የምታውቋቸው ይኖራሉ?
አንድ ዘመዴ አሁን ደወልኩላትና አንድ የምታውቃት የልጆች እናት አንድ ብቻ አይደለችም የሆነ አፓርትመንት ውስጥ የሚኖሩ እነሱ በጠቅላላ አንድ ቦታ አስቀምጠዋቸዋል እና ችግር ላይ እንዳሉ ሰምቻለሁ። ከዛ ውስጥ የተወሰኑ አበሾች አሉ። አዎ፣
ወደ መጠለያ ወስደዋቸዋል።
አዎ፣ እዛው በዛው ነው። ለምን ሩቅ መውሰድ አይቻልም? እነሱም ራሳቸው ፖሊሶቹም ለመድረስ ስላልቻሉ አሁን ያለውን ጉድለት ለመንገርም በጣም ከባድ ነው። ትንሽ ይቆያል።
የሂውስተን ከተማ ነዋሪዎች ወይዘሮ ገነት ካሳንና ወይዘሮ ዘውዲ ካሳን እናመሰግናለን።
እየተከታተላችሁ የምትገኙት ጋቢና ቪኦኤ ነው። ወደሚቀጥለው ዘገባችን ነው የምናልፈው። ጠቅላይ ሚኒስትር ኃይለማርያም ደሳለኝ በቅርቡ ከንግዱ ማህበረሰብ ጋር ባደረጉት ውይይት ወቅት በተለያዩ ዘርፎችና ፖሊሲዎች ዙሪያ ምክክር አድርገዋል። በዛሬው ቀዳሚ ክፍል የጠቅላይ ሚኒስትሩና የንግዱ ማህበረሰብ የምክክር ጉባኤ አጠቃላይ ገጽታዎችን እንመለከታለን። ሁኔታውን እንዲያብራሩልን በኢትዮጵያና አዲስ አበባ የንግድ ማህበሮች በከፍተኛ ኃላፊነት ለበርካታ 10 ዓመታት ያገለገሉትን አቶ ኢየሱስ ወርቅ ዛፉን በጋቢና እናሳፍራለን። ሄኖክ ሰማዝጌር ነው ያነጋገራቸው።
ጠቅላይ ሚኒስትሩ ቸር የሚያደርጉት መድረክ አዲስ ነገሮች ካሉ ወይም ደግሞ በሌላ ፎረሞች ተነስተው መልስ ሳይገኝላቸው የቀሩ ነገሮች ካሉ በዚህ ስብሰባ ላይ እንዲነሱ ይደረግና እሳቸው መልስ የሚሰጡባቸውንና መፍትሄ ሊሰጡም የሚችሉባቸውን ወዲያውኑ መልስ እንዲሰጡባቸው ወይም መፍትሄ እንዲሰጡባቸው፣ እሱ ካልሆነ ግን አስፈላጊውን ክትትል እንዲደረግ መመሪያ የሚሰጡበት መድረክ ነው። አጠቃላይ የዘርፍ ጉዳይ፣ ማኒፋክቸሪንግ ጉዳይ፣ ዘርፍ በማንኛውም አይነት በማኒፋክቸሪንግ እና በመሳሰሉት ነገሮች መግባት ለሚፈልጉት አንደኛ በአሁኑ ሰዓት ለኢትዮጵያውያኖች ሳይሆን ለውጭዎች የበለጠ የሚመች ኢንቨስትመንት ከባቢ እየሆነች ነው። ወደ ስራውም ኦልሬዲ ያሉትስ ምን አይነት ተወዳዳሪ ሆነው እንዲገኙ በተለይ ከዚህ ከፓርክ ውጭ ያሉት እስካሁን ድረስ ያሉት ማኒፋክቸሪንግ እና የመሳሰሉት እንትኖች ምን አይነት ድጋፍ ይደረግላቸው፣ በተለይ የሀይል የኤሌክትሪሲቲ የሀይል አቅርቦት የመሬት አቅርቦት እና የፋይናንስ አቅርቦት ቢሮክራሲው ጋር ተዳምሮ በጣም እጅግ መሰናክል ለመሆኑ፣ የታክስን ጉዳይ በተመለከተ በተለይ የቀን ገቢ ግምት ላይ የተመሰረተ የታክስ አዲስ አሁን በቅርብ ጊዜ በመንግስት በኩል ወይም በገቢዎች እና ግምሩክ ባለስልጣን በኩል የቀረበው እንትን በጣም ብዙ ጉም ጉም አስነስቶ ስለነበረ በሱ ጉዳይ ላይ ቢያንስ እስከ 40% ያህሉ ስህተት መሆኑን ተረድተናል እኛም እና አስፈላጊው እርማትና ማስተካከያ እንደሚደረግበት ነው መልስ የሰጡበት። ጠቅላይ ሚኒስትሩም በእውነቱ በጣም በጣም ኤሎኮንትሊ ብዙ ጊዜ ይህን ያህል ረጅም ጊዜም በመናገራቸው ለሁላችንም እንደው በዛ መልኩ ኖትም ምንም አያዩም ዝም ብለው ነው የሚናገሩት። ልዩ ልዩ ተሰጥኦ ሆኖ ነው የተመለከትነው።
እንግዲህ ከአምስት ሰዓት በላይ የዘለቀ ስብሰባ ነው። በንግዱ ማህበረሰብ የተነሱ በተለይ ምቹ የሆነ ኢንቨስትመንት አካባቢን ከመፍጠር አንጻር እንደዚሁም ደግሞ የመንግስት አሰራሮችን ከማሻሻል አንጻር ያነሷቸው በርካታ ጥያቄዎች አሉ። እርሶም እንደገለጹት ጠቅላይ ሚኒስትሩ በንግግራቸው ሙስናንና የግብር አከፋፈልን በተመለከተ ከንግዱ ማህበረሰብ ጋርም ሰፋ ያለ ውይይት ነው ያደረጉት። ምን አሉ ጠቅላይ ሚኒስትሩ?
እንግዲህ ይኸው ታክሱን በተመለከተ በቀን ገቢ ግምት ላይ የተመሰረተ በቅርብ ጊዜ ኢንትሮዲውስ የሆነውን ብዙ ስህተት እንዳለበት በመንግስትም በኩል አመኔታ እንዳለ አስፈላጊው ክትትልና ማሻሻያ እንደሚደረግ በትክክል ተናግረዋል። ብዙ ሰውን ምልህ እንዳስደንጋጭም ሆኖ ነው የመጣው ይሄ የዚህ ታክስ ሁኔታ። ዋናውና አንዱ ምክንያት ተብሎ ብዙዎቻችን የተመለከት ነው መጀመሪያ ስለዚህ አይነት ታክስ ረዘም ያለ ጊዜ ተወስዶ ትምህርት አልተሰጠበትም፣ በቂ ምክክርም አልተደረገበትም እና ብዙ ጊዜ የቀን ገቢውን ግምት ሰዎች በሚሰሙበት ጊዜ በጣም ከፍ ብሎ የተገመተ የሆነ አገኙት እና በዚያ ላይ የተመሰረተ ታክስም እንደዚሁ ከፍተኛ ሊሆን ይችላል የሚል በሀገራችን መቼም እንግዲህ እንዲህ አይነቱ ነገር የቱን ያህል የገባው ህዝብ አለ የለም ትልቅ ጥያቄ ነው። በመንግስት በኩል ብዙዎች ሁኔታውን በመጠቀም በታክስ መረቡ ውስጥ ያልገቡ ታክስ ሳይከፍሉ ፍሪ ራይደርስ የምልህ ብዙ አሉ በሀገራችን ውስጥ እንኳን ውስጥ በኛ ሀገር የምልህ በብዙ ሌሎችም በሰለጠኑትም ሀገሮች ይኖራሉ። አንፎርችነትሊ ታክስ መክፈል እንደ ፕሪቪሌጅ የሚታይበት ሀገር አይደለም ሀገራችን። ብዙ ሀገርም እንደዚህ አይታይም። በመሰረቱ ግን ታክስ የሚከፍለው ገቢ ያለው ነው እና ስለዚህ ገቢ ኖሮት ከዚያ በትክክለኛ እሳቤ ላይ የተመሰረተ ታክስን መክፈል ግዴታም ነው ክብርም ነው። የሆነ ሆኖ ይሄ በቀን ገቢ ግምት ላይ የተመሰረተው ታክስ አንደኛ ሰዎች መጽሐፍ ይዘው ሂሳብ ይዘው ታክስ ሰብሳቢው በየአመቱ እያቀረቡ ታክስ ሲከፍሉ የከረሙትን ሁሉ እንደገና እንደ አዲስ የያዙትን ሂሳብ ወይም ይዙት የነበረውን ሂሳብ ወደ ጎን ትቶ አሁን አዲስ በሚሰጠው ግምት ትከፍላለህ የሚል አይነት ጥያቄ ደረሰብኝ ነው የሚለው ህዝቡ እና ይሄ ደግሞ ትክክል አይደለም መሆንም አልነበረበትም የሚል ነው። እኔ እንደገባኝ ጠቅላይ ሚኒስትሩ እስከ 40% ትክክል እንዳልሆነ እኛም ደርሰንበታል እና ይሄ ይሻሻላል ትክክለኛው መንገድም ይዞ ይሄዳል ነው ያሉት።
ሄኖክና አቶ ኢየሱስ ወርቅ ዛፉን እናመሰግናለን። አሁን ደግሞ ወደ ኬንያ ነው የምናመራው። ኬንያ ፕላስቲክ ፌስታልን መጠቀም የሚከለክለውን ህግ ተግባራዊ ማድረግ ጀመረች። ህጉ ከትላንት ጀምሮ በስራ ላይ መዋል የጀመረ ሲሆን ፕላስቲክ ፌስታል ማምረትን መጠቀም ተከልክሏል። በዚህም ህጉን ተላልፎ የተገኘ ማንኛውም ሰው 38,000 የአሜሪካን ዶላር ቅጣት ወይም የአራት ዓመት እስራት ይበየንበታል። ህጉ የከባቢ አየር ብክለትን ለመቆጣጠር የወጣ ሲሆን በፕላስቲክ ፌስታል ፋብሪካ ውስጥ የሚሰሩ 80,000 የሀገሪቱ ዜጎችን ስራ አሳጥቷቸዋል። ለተጨማሪ ማብራሪያ ገልሞ ዳዊት ከናይሮቢ ተከታዩን ዘገባ ልኮልናል።
ለአመታት በሀገሪቱ ህግ መወሰኛ ፍርድ ቤት ተፈጻሚነቱ ሲጓተት የነበረው በኬንያ የፕላስቲክ ፌስታል መጠቀምን የሚከለክለው ህግ ጸድቆ በስራ ላይ ውሏል። በዚህም ህጉ እንደደነገገው ከትላንት ጀምሮ የፕላስቲክ ፌስታል የሚያመርት የሚሸጥ ወይም ይዞ የተገኘ እስከ 38000 የአሜሪካን ዶላር ወይም የ4 አመት እስራት እንዲበየንበት ታውጇል። የህጉ ተፈጻሚነት አሁን የፕላስቲክ ፌስታል አምራቾችንና አስመጪዎችን ሙሉ በሙሉ ማገድ ላይ ያተኮረ ሲሆን በሂደቱም ወደ ግለሰብ ደረጃ ወርዶ ተፈጻሚ እንዲሆን የኬንያ አከባቢ አየር ጥበቃ ባለስልጣን አስታውቋል። እርምጃው የአከባቢ አየር መበከልን ለመቀነስ የተወሰደ ቢሆንም የተለያዩ የፕላስቲክ ፌስታል ማምረቻ ፋብሪካ ውስጥ ተቀጥሮ ይሰሩ የነበሩ ከ80000 በላይ የሀገሪቱ ዜጎች ስራቸውን እንዲያጡ ምክንያት ሆነዋል። በ2007 ዓመተ ምህረት የኬንያ የአከባቢ ጥበቃ ባለስልጣን በሀገሪቱ ስላለው የፕላስቲክ ፌስታል አጠቃቀም ቁጥጥር እንዲደረግበት አዋጅ ለማርቀቅ ቢሞክርም ተፈጻሚ ሳይሆን ለ10 አመታት ተጓቷል። ለዚህም ምክንያት የሆነው የኬንያ አምራቾች ማህበር ጉዳዩን ለፍርድ ቤት በማቅረብ አቤት በማለቱ ነው። ማህበሩ የፕላስቲክ ፌስታል ምርት መቆም የብዙ ኬንያውያንን ህይወት የሚያናጋ ነው በማለት ቢሟገትም የሀገሪቱ ከፍተኛ ፍርድ ቤት ግን የአከባቢ አየር ብክለትን ከግምት በማስገባት በኬንያ ፌስታልን ማምረት መሸጥና መጠቀም እንዲከለከል ወስኗል። ጉዳዩ በናይሮቢ ሚልማኒ ፍርድ ቤት ባለፈው አርብ ይታይ በነበረበት ወቅት ብያኔውን የሰጡት ዳኛ በርናርዲ ቦሶ ፕላስቲክ ፌስታልን ማገድ ለአከባቢ አየር የጎላ ሚና ስላለው የኬንያ አምራቾች ማህበር አባላት ያቀረቡትና ቤቱታ ውድቅ አድርጓል። የአምራቾች ማህበር ስጋት የብዙ ዜጎች ከስራ መፈናቀል ጉዳይና ከደንበኞቻችን ጋር የተስማማንበትን ውል የማክበር ግዴታ አለብን፣ በተጨማሪም መንግስት ለፕላስቲክ ምትክ ሆኖ አገልግሎት የሚሰጡ ምርቶችን እስክናስገባ ሌላ ተጨማሪ ጊዜ ይስጠን የሚል ነበር። የኬንያ የአከባቢ ጥበቃ ባለስልጣን ምክትል ኃላፊ ቻርለስ ሲንኩሉ ህጉ በዋናነት የሚያተኩረው በፕላስቲክ አምራቾች ወይንም አስመጪዎች ላይ መሆኑን ያብራራሉ።
ዋሌ አምባው ዋናተንገነዛ ዋሌ አምባው ዋኮና ቢዋንዳ
የፕላስቲክ ማምረቻ ኢንዱስትሪ ያላቸው አምራቾች አሁን ያገድናቸውን ፌስታሎችን እንዳያመርቱ መከታተል የመጀመሪያው አላማችን ነው። ያመረቱት ፌስታል ተጠቃሚው ጋር እንዳይደርስ ካደረግን መቆጣጠር እንችላለን። ዋናው ነገር ፋብሪካዎቹ የከባቢ አየር ለመበከል ምክንያት የሆኑ ፌስታሎችን ማምረት ሙሉ በሙሉ እንዲያቆሙ መቆጣጠር ነው። ያን ካደረግን ሀገሪቷን እየበከለ ያለው ፌስታል ከዚህ ወዲህ ሊኖር አይችልም ማለት ነው።
አዋጁ ትላንት በስራ ላይ እንዲውል ከተላለፈበት ሰዓት አንስቶ የሀገሪቱ ህግ አስፈጻሚ አካላት ቁጥጥር ማድረግ ጀምረዋል። በዚህም መሰረት ፕላስቲክ ፌስታልን ማምረት ወይም ከውጭ ሀገር ወደ ኬንያ ማስገባት በተግባር ሲከለከል ያለበቂ ምክንያት ፌስታል ይዞ የሚንቀሳቀሱ ግለሰቦችንም ፖሊስ በቁጥጥር ስር እንዲያውላቸው ትዕዛዝ ተላልፏል። አንድ በናይሮቢ ኢስሊ በተባለ ሰፈር ትንሽ የመሸጫ ሱቅ ያለው ትውልድ ኢትዮጵያዊ ፕላስቲክ መጠቀም ለአካባቢ ብክለት ሚና እንዳለው ቢያምንም መንግስት አነስተኛ ገቢ ላላቸው ነዋሪዎችና ነጋዴዎች በፕላስቲክ ምትክ የሚጠቀሙበትን ነገር አለማቅረቡን ይናገራል።
ምንም በበቂ የቀረበ ነገር የለም። ትንሽ እንደ ፖስታ ወረቀት የሚመስል የማሸጊያ ወረቀት ብቻ ነው ያለው። አሁን በዚያ ነው አሽገን እየሸጥን ያለ ነው። ይህ ውሳኔ ሲወሰን ትንሽ ጊዜ ተሰጥቶ ቢሆን መልካም ነበር። ፌስታል ሸጠው የሚተዳደሩ ሰዎች አሉ። ደግሞ ሱቅ ውስጥ በፌስታል ብቻ ተጠቅለው የሚሸጡ ቁሳቁሶች አሉ። ስለዚህ ይህ ውሳኔ ስራችንን ሙሉ በሙሉ ባይሆንም ሊያስተጓጉለው ይችላል።
የተባበሩት መንግስታት ድርጅት የአካባቢ ጥበቃ ቢሮ እንደሚለው ኬንያውያን በወር ወደ 24 ሚሊዮን ፕላስቲክ ፌስታል ይጠቀማሉ። ይህም ዋና ከተማዋ ናይሮቢን በከፊል ያቆሸሸና የአገሪቱ የስጋ ምርት ላይ የጥራት ጉድለት ያስከተለ መሆኑ ተጠቁመዋል። በአገሪቱ የእርድ አገልግሎት ከሚሰጡ ነጋዴዎች የተገኘው መረጃ በእርድ ወቅት ፌስታል በታረዱ እንስሳት ሆድቃ ውስጥ በብዛት ይገኛል። ኬንያ ህጉን ተግባራዊ በማድረጓ በመላው ዓለም ፕላስቲክ አጠቃቀም ላይ እገዳ ከጣሉ 40 ሀገራት አንዷ ለመሆን በቅታለች። ከምስራቅ አፍሪካ እገዳውን የተቀበሉት ሩዋንዳና ኤርትራ ሲሆኑ ኡጋንዳም ህጉን ተፈጻሚ ለማድረግ በጥረት ላይ ትገኛለች። ለአሜሪካ ድምጽ ገልሞ ዳዊት ከናይሮቢ።
የምትከታተሉት የጋቢና ቪኦኤ ዝግጅታችንን ነው። ወደ መጨረሻው ዘገባችን እናልፋለን። ፍልሰተኞች በሜዲተራንያን በኩል የሚያደርጉትን ህገ ወጥ ጉዞን ለአንድ ወር ያህል ለማቆም ስትል ኢጣሊያ ከህገ ወጥ አሸጋጋሪዎች ጋር ለተያያዙት ሊቢያውያን ሚሊሻዎች ገንዘብ እየከፈለች ነው የሚል ክስ ቀርቧል። በያዝነው ሳምንት በኢጣሊያ የደረሱት ጥገኝነት ጠያቂዎች በዛት ከአምነው 86 ከመቶ ቀንሷል። የክሱ ማሽቆልቆል ታዲያ ከቀረበው ክስ ጋር ገጥሟል። መስታወት አረጋው ዝርዝር አላት።
የክስ የተሰማው የአውሮፓና የአፍሪካ ሀገር መሪዎች የፍልሰተኞችን ፍሰት ለመግታት ጉዳይ ለመነጋገር በዚህ ሳምንት መጀመሪያ ፓሪስ በተሰበሰቡበት ወቅት ነበር። መሰረቱ ለንደን የሆነው ሚድል ኢስት አይ የተባለው የዜና ድረገጽ የጣሊያን መንግስት ከሊቢያ ዋና ከተማ ትሪፖሊ 80 ኪሎ ሜትር ርቀት ላይ የምትገኝ ሳብራታ ከተማ ውስጥ ለሚገኙ ግብረ ኃይሎች ገንዘብ እየከፈለ ነው ሲል ዘግቧል። ጣሊያን ትሰጣለች የሚባለው ገንዘብ ረድኤትና እቃዎች በከተማይቱ የማዘጋጃ ቤት ባለስልጣኖች በኩል እንደሚቀርብላቸውም ድረገጹ ጠቁሞ ሳብራታ ከተማ በሚሊሻዎች ቁጥጥር ስር እንደምትገኝም ጨምሮ ገልጿል። በዚህ ወር መጀመሪያ ላይ የጣሊያን የልማት ትብብር ድርጅት ሳብራታ ለሚገኘው የዩኒቨርሲቲ ሆስፒታል 80 ቶን የሕክምና መገልገያ በእርዳታ አበርክቷል። የጣሊያን መንግስት ቃል አቀባይ ይህንን አስተባብለዋል። ሮይተርስ ባሳለፍነው ሳምንት እንደዘገበው ደግሞ የታጠቁ የሊቢያ ወታደሮች በጀልባ ተሳፍረው ወደ ጣሊያን ያቀኑ የነበሩ ስደተኞችን ከሳብራታ ብዙም ሳይርቁ በቁጥጥር ስር አውለው ወደ ሊቢያ መልሰዋቸዋል። ከ2006 ዓ.ም ጀምሮ የሜዲትራኒያንን ባህር አቋርጠው 600 ሺህ ስደተኞች ጣሊያን ገብተዋል። ከወራቶች በፊት በሊቢያ ባልታወቀ በረሃማ ቦታ በአንድ መጋዘን ውስጥ ታሽገው የሚገኙ በመቶዎች የሚቆጠሩ ኢትዮጵያውያንና ኤርትራውያን መካከል ጥቂቶቹን አነጋግረን ነበር። በህገወጥ አዘዋዋሪዎቹ ክፈሉ የተባሉትን መክፈል ያልቻሉት ከመጋዘኑ ተለቀው መክፈል ያቃታቸውና አዳዲስ ስደተኞች አሁንም ስቃይ ላይ እንደሚገኙ ገልጸውልናል። እናድምጣቸው።
አለን ብዙ ኢትዮጵያውያን አለን።
ምን ያህል እንደው በግምት ስትነግረኝ?
በግምት ያው ከ50 ምናምን 60።
እሺ፣ ኤርትራውያንስ?
ኤርትራውያን አሉ ብዙ፣ ከ500 በላይ ይሆናል። እንዳመስገን ያድርገናል። አሁን በቃ በረሀብ በችግር እየተሰቃየን ነው ያለ።
ወዴት ለመሄድ ነው አሁን ያሰባችሁት ጉዞ?
ምናስበው ወደ አውሮፓ ለመሄድ ነበር ያሰብነው፣ ግን አሁን እስከዚህ ያለንን ብር ተበላን፣ እየተደዘ እየተሰቃየን ነው ያለ።
ማን በላችሁ?
በቃ ፈጣሪ ምን እንደሚያደርገን አናውቅም። በተስፋ ቆርጠ በቃ ምንም ቤት ተዘግተን እየተደበደብን አለ።
ማን ነው የሚደበድባችሁ?
ደላላዎች።
የት ነው የምታድሩት?
እዛው ከተዘጋንበት ፀሐይ ምናምን አይተን አናውቅም። ሆን የአንድ አምስት ከሰባት ወር አድርጋለ፣ ግንም ፀሐይ የሚባል ነገር አይቻላትም። ከቤት ተዘግተናል።
ከፍሎ የወጣ ሰው አለ?
ከፍሎ የወጣ ይሄዷሉ። ከፍሎ ይሄዷሉ። ከወር በፊት ከፍሎ ወጥቶ ይሄዳሉ። ጣሊያን ጋ ጣሊያን ገብተዋል።
እኔ አንድ አመት ነው እኛል።
በምን ምክንያት ነው አሁን ያላችሁ?
እኔ
በምን ምክንያት ነው የታሰርከው?
ያው እዚህ ከፍለን ስለተበላን ነው። ያው ይጠበቃል። መጀመሪያ የተበላ ነው እስከ 5000 ምናምን የሆን ነበር የብሬ። እንኳን
ስንት
እንኳን ሁለቴ የተበላ ይመስለኛል። ሁለቴ ነው የሚለው ያለው አሩን አሹን እኮ ምን ተውሉን።
ሴቶች አሉ አብረዋችሁ?
አሉ እንጂ በደንብ።
ስንት ሴቶች አሉ እንደው በግምት?
ኧረ እንጃ።
አሁንም ይደበድቧችሁ?
መደብደብ አለ እንጂ ሳልክስልክማ ይደበድቡሃል። ልክ እንደ አህያ ነው የምትቆጠረው። ሀይዋን የሚሉት ነገር አለ በአረብኛ።
ምን ማለት ነው?
እንስሳ ማለት ነው። እናንተ ጥሩ እንስሳ ናችሁ ማለት ነው። ማለቴ በቃ አለ እንደ አይደለ፣ ጠዋት እንኳን ሳትነሳ ስትቀር ትደበደባለህ። የሆነ ነገር በቃ በፈለጉት ቁጥር ወይ ደግሞ ክፈል ብለው ይመቱሃል። የማይሉት ነገር የለም። በቃ በተነሳ አንድ ሰው ባጠፋ ሁሉን ነው የሚደበድቡት።
ስንት ናቸው ደላሎች?
አንዳንዶቹ ሲ ደላሎቹ እኔ ስንት ብዬ ልስጠራቸው? ብዙ ናቸው እዚህ አካባቢ ያሉት በጣም።
እና ቆልፈውባችሁ ይሄዳሉ? አሁንም መጋዘን ውስጥ ማለት ነው?
የግድ ነው። ፀሐይ ምናምን መታየት የሚባል ነገር የለም። በጣም ብዙ ሰው የታመማለ እንጂ።
ባለፈው ወር የጣሊያን መንግስት የሜዲትራኒያንን ባህር የሚያቋርጡ ስደተኞችን ለመርዳት የሚንቀሳቀሱ የበጎ አድራጎት ድርጅቶችን በተመለከተ አዲስ ሕግና አሰራር አስቀምጧል። የበጎ አድራጎት ድርጅቶቹ ከሜዲትራኒያን ባህር ላይ በርካታ ስደተኞችን ማዳን መቻላቸው የሚደነቅ ነው። ቢሆንም ግን ያድኑናል በሚል መንገድ ለሚጀምሩት አዳዲስ ፍልሰተኞች ብርታት ሆነዋል። በዚህ ምክንያት ፍልሰቱ ጨመረ እንጂ አልቀነሰም በሚል በጎ ስራቸው ጥያቄ ውስጥ ገብቷል። ከዚህም ባለፈ እነዚሁ የበጎ አድራጎት ድርጅቶች ከህገወጥ ስደተኛ አዘዋዋሪዎች ጋር በመተባበር ስደተኞችን ወደ ጣሊያን እንዲገቡ ረድተዋል በሚልም በህግ ተከሰው ጉዳያቸው በምርመራ ላይ ይገኛል።
የዛሬው የጋቢና ጉዟችን እንግዲህ በዚሁ ተጠናቋል።
በሰላም በጤና ያገናኘን። ስናስተናግዳችሁ ያመሸነው ጽዮን ግርማና
እኔም መስታወት አድራጋው ነበርኩ። መልካም ምሽት።